SBS Audio is supported by advertising.
ከSBS Radio download በማድረጎና መስክኖታለን ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
አዲስ ፓሪስ መጽሔት ውበት ያነኗር ዘይቤንና የፋሽን ኢንዱስትሪ መረጃን ባንድ ወገን ባህል ቅርሳ ቅርሶችን ቱሪዝምና በህይወት ዘመናቸው ጉልህ አስተዋጽኦ ያበረከቱ ኢትዮጵያውያንን ግለ ታሪክ በሌላ ወገን በማካተት ዘርፈ ብዙ አምዶችን ይዛ ብቅ ማለት የጀመረችው በወርሃ መስከረም አጥቢያ ነው። የመጽሔቷን ተነሳሽነትና ተልኮን አስመልክተን መኖሪያው ፓሪስ ከሆነው ከአዲስ ፓሪስ መስራችና ዋና አዘጋጅ አቤል ፊጣ ጋር ተነጋግረናል። የመጽሔቷን ዓላማ በማስቀደም ወደ ይዘቶቿ ያመራል።
በጣም አመሰግናለሁ ጋዜጠኛ ካሳ። ከአውስትራሊያ ሜልቦርን አዲስ ፓሪስ በሁለት ከተሞች ስም የተሰየመ መጽሔት ነው። የተቋቋመበትም ዋናው ዓላማው የተለያዩ ጽሑፎች፣ የተለያዩ ማስታወቂያዎችም ለመስራት ታስቦ ነው። ኢትዮጵያ ውስጥ በጣም ብዙ አገልግሎት ሰጪ ድርጅቶች አሉ እና እነሱንም ወደዚህ ሀገር ለምን አናስተዋውቅም? ለምሳሌ በሪል ስቴት፣ በሆቴል፣ በቱሪዝም የተሰማሩ ድርጅቶችን መጋዚኑ ያው እዚህ ስለሆነ ተዘጋጅቶ የሚታተመው እዚህ ብናስተዋውቅላቸው ጠቃሚም ይሆናል፣ ለሀገርም ደግሞ የውጭ ምንዛሪም ያስገባል በሚል እሳቤ ነው።
አዲስ ፓሪስ የመጀመሪያ ህትመቷን ይዛ ያወጣችው በወርሃ መስከረም ወይም ሴፕቴምበር ላይ ነው። የመጀመሪያዊቱ መጽሔት ይዘቶች ምንን ያካተቱ ነበሩ? የመጽሔቲቱ አምዶችስ የተከፋፈሉት በምን በምን ዘርፎች ነው? የምጽፏቸውስ በስንት ቋንቋዎች ነው?
የመጀመሪያው የአዲስ ፓሪስ መጽሔት የታተመው በወርሃ መስከረም ነው። እንግዲህ ኢትዮጵያ ውስጥ በጣም ብዙ ነገሮች በወርሃ መስከረም ብዙ ጋዜጦች ድሮም ጀምሮ የሚታተሙበት አዳዲስ ነገሮች የሚመጡበት ወር እንደመሆኑ እና ከጨለማ ደግሞ ወደ ብርሃንም የምንሸጋገርበት ስለሆነ ያን ታሳቢ ተደርጎ ነው መስከረም ላይ እንዲታተም የተደረገው። ከዛ በተረፈ የአዲስ ፓሪስ አምዶቹ በፋሽን፣ በሂስትሪ፣ ስፖርት፣ አርት፣ ካልቸር እና ቱሪዝም ያጠነጠነ ነው። የመጀመሪያው የፋሽን የመጀመሪያው የነበረች ሞዴል ሄላራ ተስፋዬ ትባላለች። በስፖርት ደግሞ አንጋፋው የስፖርት የመጀመሪያው ጋዜጠኛ የነበሩት ፍቅሩ ኪዳኔ የፈረንሳይ ፓሪስ ነዋሪ ነበሩ። ያረፉትም እዚሁ ነው እና የእሳቸውንም ማስታወሻ እንግዲህ ያው እዚህ ሀገር ስለሆነ የተጀመረው በዛ ብዬ ነው። በአርት ደግሞ በጣም ብዙ አርቲስት ሳሊ ጌታቸው ብርሃኔ በጣም ትልልቅ ስራዎች ሰርቷል። የኢትዮጵያ በተለይ የቤተ ክርስቲያናትን ታሪክ የቀደመ ታሪኮችን በመስራት እዚህ ፓሪስ ላይ በጣም ትልልቅ ኤግዚቢሽኖችን ሲያካሂድ ሲያሳይ የነበረ እና ተወዳጅነትን ያተረፈ ሰዓሊ ነበረ። በነበረበት ህመም ከኔም ጋር በስራ በጣም እንገናኝ ነበረ። ለዛሬ በህይወት የለም። የእሱንም ለማስታወሻ ብዬ የአርት እሱን ያረኩት። በሙዚቃው ደግሞ አሊ ቢራ ዘፈን እንግዲህ ብዙዎቹን ዛሬም ድረስ የሚዘፈን የሚደመጥ ሙዚቃ ሰርቶልን ላበረከተው አሊ ቢራ የእሱን ስራ ይዘን ወተናል። ከዛ በተረፈ ኢትዮ ፍሬንች ኮኔክሽን በሚለው የፈረንሳይ እና የኢትዮጵያ የባህል እና የታሪክ ቀድሞ የነበረ ትስስሮችን እነሱም በትንሹ ለአንባቢያን አቅርቤያለሁ። በነገራችን ላይ ይሄ መጽሔት በፈረንሳይኛ፣ በእንግሊዝኛ እና በአማርኛ ነው የተዘጋጀው።
ሁለተኛው እትመትስ መቼ አንባቢያን እጅ ይገባል? መጽሔቷ አዲስ ፓሪስ ይዛቸው የምትወጣቸው አንኳር ይዘቶችስ ምን ይመስላሉ?
የሁለተኛው የአዲስ ፓሪስ መጽሔት ቅድም እንደነገርኩ ፋሽን ተኮር የሆነ መጽሔት ነው። ዲያና ሰለሞን ትባላለች። ሞዴል ዲያና ሰለሞን ያው እዚህ ፓሪስ ነዋሪ ነች። እሷን የህይወት ታሪክ እና የእሷን ስራዎች ይዞ ወጥቷል። በአርት ደግሞ የፔንተር እና የታዋቂ ፖ የገብረ ክርስቶስ ደስታን አጭር የህይወት ታሪክ፣ በሙዚቃም የእንግዳ ፕሮግራም አለን። የእንግዳ ፕሮግራማችን ሞዴል፣ ዲፕሎማት እና ፓን አፍሪካኒዝም በተለይ ፓሪስ ላይ ቀደምት ጥቁር ሞዴል የኢትዮጵያኖች የመጀመሪያው ሞዴል የነበረች ባለሰፋት በሰባዎቹ ምን አካባቢ መስለኛልና የሐረር ወርቅ ጋሻው የሷን በጣም ቆንጆ ስራዎችና ጥሩ ያረግነው ውይይት ነበር እሱን ይዘን ወጥተናል። በሂስትሪ ደግሞ ስለ ሞሪስ ካልክ ስለ ብሔራዊ ቲያትር ነው የሊትሬቸር አምዳለን። በዲጂቴጅ ደግሞ ሻምበል አፈወርቅ ዮሐንስ እንግዲህ በጣም ብዙ ያልተነገረላቸው ግን በጣም ብዙ የነጥላውን የነማሙድ በጣም የተለያዩ ሙዚቀኞችን ደራሲ የነበሩ ናቸው። የቀድሞ የክቡር ዘበኛ አባል የነበሩ ናቸው። በፊሎሶፊ ደግሞ የግሪክ ፈላስፋዎችና ሳይንቲስቶች የጥናት ምርምር በሚል አንድ ለንባብ ያቀረብኩት አለ። እንግዲህ ብዙ ካልቸሮች አሉን። እነሱን በየህትመቱ ለአንባቢያን በአብዛኛው እንግዲህ እዚህ ሀገር ስለሆነ የሚታተመው ፓሪስ የሚያገኙትም ፈረንሳዮች ናቸው እና የውጭ ዜጎች ናቸው። ስለዚህ ለእነሱ ባህላችንን በደንብ ይገልጻል ብዬ የአሰብኩት መጽሔትም ስለሆነ ዋናው ዓላማውም እሱ ስለሆነ የባለፈው የመስከረም የመስቀል በዓል ኢትዮጵያን በተለይ በክርስቲያኑ በጣም ትልቅ በዓል ነው። ብዙ የቱሪስት መስህብም ያለው ነው እና በዩኔስኮም የተመዘገበ የማይዳሰሱ ቅርስ ተብሎ የተመዘገበ ባህላችን ነው። የሁሉም ኢትዮጵያዊ ነው። ክርስቲያን ሙስሊም ምናምን አይልም። የሁሉም ባህል እንትን ነው። የእሱን ትንሽ ለተቀሪው ዓለም በንባብ ደግሞ ለማሰራጨት ፈልጌያለሁ። በስፖርት መንግስቱ ወርቁ እንግዲህ ያው ብዙ ሰዎች የሚያውቋቸው ይመስለኛል። በተለይ በአፍሪካ በጨዋታ ጊዜ ብዙ ኢትዮጵያን በስፖርቱ ከፍ ያደረጉ ሰው ናቸው። የአዲስ ፓሪስ ኮንቴንት ይሄ ነው። አዲስ ፓሪስ ሁለተኛው እትም
መጽሔቷ ከምታወጣቸው ይዘቶች አንዱ ፋሽንን ይመለከታል። ስለ ፓሪስ ሲነሳ ፋሽን አብሮ በመጀመሪያ የሰዎች አእምሮ ውስጥ ብቅ የሚል ጉዳይ ነው። የፓሪስ በዓለም ላይ ካሉ የፋሽን መዲና ከሚባሉት አንዷ ነች። ኢትዮጵያውያን ፋሽን ሞዴል በፓሪስ ውስጥ ምን ያህል አሉ? የፋሽን ኢንዱስትሪው ኢትዮጵያ ውስጥስ በምን ሁኔታ ላይ ነው ያለው? ያንተ ግንዛቤ ምንድን ነው? በቅርበት ከሞዴሎች ጋር ከመስራት አኳያ የእናንተስ መጽሔት በዚህ ዘርፍ ልዩ ትኩረት የሰጠበት ዋነኛ ምክንያት ምንድን ነው?
ጥሩ ጥያቄ ነው። የምንኖርባት ፓሪስ የፋሽን ከተማ ነች። በሉዊስ 14ኛው ነው እንግዲህ ፓሪስን የፋሽን ከተማ ያደረጋት። ፓሪስ የሚኖሩ ኢትዮጵያን ሞዴሎችም አሉ፣ ግን ብዙ ለስራው የተከፈተላቸው እድል የቋንቋም ይኖራል። ሁለተኛ እዚህ ሀገር የኢትዮጵያኖች በሞዴል ስራ የሚሰሩ ሰዎች አንድ ያልገባቸው ነገር አለ። ፋሽን በአመት አንዴ ማሳየት አይደለም። እዚህ ሀገር ዋናው የሞዴሎቹ ስራቸው ማስታወቂያ ነው። ፋሽን ይካሄዳል። የፋሽን በቀን በጣም ብዙ ቦታ የሚካሄድባት ከተማ ነች። ነገር ግን ዋናው ትልቁ ገቢያቸውና ስራቸው ሞዴሎቹ የማስታወቂያ ስራ ነው። ማስታወቂያ ስራ ላይ ነው። ለምሳሌ በጣም ብዙ መጋዚኖች አሉ፣ ይታተማሉ፣ እንደ ቮግ ፍራንስ፣ ኤል፣ ባዛር ምናምን የሚባሉና እዛ ላይ እንደነ ሉዊስ ቪቶ ፈረንሳይ ብዙ ነገሮች ታመርታለች እና የዲዛይነር አገር ነች፣ የፋሽን አገር ነች። ስለዚህ ያንን በማስታወቅ ናቸው ሞዴሎች የሚተዳደሩት። ይህም ደግሞ ሞዴሎቹን እዚህ መጋዚን ላይ ከወጡ በኋላ ይሄ መጽሔት በተለያዩ የፋሽን ቦታዎች የተለያዩ ትልልቅ እንደ ኤሊዜ የሚባል ቦታ አለ ለምሳሌ ፓሪስ ላይ እና ያ ቦታ ትልልቅ ኤጀንቶች የሚኖሩበት ትልልቅ የዓለማችን በጣም ሀብታም የሚባሉ ሰዎች መጥተው ዕቃ የሚገዙበት አንድ ሰዓት 43,000 ዩሮ ጀምሮ የሚሸጥበት ቦታ ነው እና በጣም ውድ የሆኑ ቦታ ምናምን ላይ ነው እና እነዚህ መጽሔቶችን እኔ የኢትዮጵያኖች ሞዴሎችን እዚህ አድርጌ እንትን ማድረገው ለማስተዋወቅ ነው። እነሱን የራሳቸው ባዮግራፊ አለ እዛ ላይ ደግሞ የራሳቸው ኢሜይላቸው እና ሌላ እንደ ኢንስታግራም አድራሻቸው ሙሉ አለ። ዋናው ዓላማው አዲስ ፓሪስ እነኝን ሞዴሎች ወደ ሌላ ስራ እንዲሰሩና ተጠቃሚ እንዲሆኑ በማሰብ ነው። ከዛ በተረፈ ኢትዮጵያ ሞዴሎች እዚህ አሉ። የተከፈተላቸው ኦፖርቹኒቲ ብዙም አይደለም፣ ግን የሚሰሩ አሉ። በጣም ቅድም በጠቀስኩልህ በማስታወቂያ ላይ ለምሳሌ አንድ የጋምቤላ ልጅ ነች እና ስሟን እንኳን መጥቀስ ብዙም አስፈላጊ ስላልሆነ ምናልባት እና እሷውም በደንብ እየሰራች ነው፣ በደንብ ነው የምትሰራው። በኤጀንቶች ተይዛለች። ብዙ ማስታወቂያ ብዙ የመጽሔት ላይ ባስ ስቴሽን ትሬን ሜትሮ ምናምን ስቴሽኖች በተከላላ የማስታወቂያ የተዘጋጁ ስለሆነ ፓሪስ በዛ ሁሉ እየሰራችና እየተጠቀመች እንደሆነ ይገባኛል። ሌሎችም እንደዛ እንዲሆኑ ነው። ምክንያቱም ሰፊ የሥራ ኢንዱስትሪ ነው ይሄ ፋሽን። በየቀኑ በየሰዓቱ የዘመነ ዲዛይነሮች በየሰዓቱ በየደቂቃው አዳዲስ ዲዛይን ይዘው ይወጡ። አንድ ልብስ አልባሳት ወጥቶ ያን ሰው ገዝቶ ሳይለብ ሌላ እንደገና ተጨማሪ በየጊዜው የሚወጣ በት ከተማ ነው የምንኖረውና ከጊዜ ወደ ጊዜ በጣም እየጨመረ የመጣ ስለሆነ የኛ ሞዴሎች እንግዲህ እዚህ ላይ ተሳትፈው እኔም በዚህ ብዙ ያወራዋቸው ሰዎች አሉ ሞዴሎች ጋር ውስጥ ያሉ እና ተስፋ ቆርጠናል ይሉኛል። ምክንያቱም ታያጅ ነገር ትንሽ ልጥቀስልህ እዚህ ሀገር ለምሳሌ ኤራትፔ ይባላል የባስ ዋን ነው ልክ ኢትዮጵያ እንደ አንበሳ ማለት ነው። በጣም ብዙ ቦስቴሽኖች አሉት ሰዎች የሚጠብቁበትና ያው ሁሉ ለማስተዋወቂያ ተዘጋጀ ነው። በየ10 ደቂቃው ምናምን ነው የሚመጣው ባሱ። 2 ዩሮ ነው አንድ ሰው የሚከፍለው። የሚከፍለው አይደለም ያንን ባስ ያገው በማስተዋወቂያ ነው። ይሄ ማለት ምንድነው? ያንዳንዱ ስቴሽን የማስተዋወቂያ ቦታ ስለሆነ እዚህ ሀገር ብዙ አልባሳቶች፣ ሽቶች፣ ብዙ ነገሮች በተለይ በፋሽን ዘርፍ ላይ ያሉ በመጠጥ ቢራዎች በማስተዋወቅ ምናምንና 3 ቀን 4 ቀን ነው አንድ ማስተዋወቂያ የሚቆየው። እንደገና እንትን ይላልና የተለያዩ የማስተዋወቂያ መስሪያ ድርጅቶች ያንን ኮንትራክት ወስደው ስለሚሰሩ የኤራትፔ ዋናው ትልቁ ገቢ ሰዎችን በማመላለስ ሳይሆን በማስተዋወቂያ ነው የሚያገኘው። እና እዚህ ጋር የምጨምርልህ ነገር ምንድነው? አዲስ ፓሪስ 2 ነገሮች የሚያስተምርና የሚያስተዋውቅም ነገር ነው ስለነው ብዬ ስለማሰብ ነው። አንበሳ ባስ ለምሳሌ አንበሳ በተለያዩ አዲስ አበባ ውስጥ ስቴሽኖች አሉት። አንዳንድ ቦታ የፀሐይ ጓን መቆሚያ መጠለያ የሌለባቸው ቦታዎች አሉ። የዚህን ሀገር ተሞክሮ ኢትዮጵያ ያለው የአንበሳ ባስ ተሞክሮ ቢወስድ ኢትዮጵያ ውስጥ በጣም ብዙ ድርጅቶች አሉ፣ አገልግሎት ሰጪ ድርጅቶች አሉ፣ አምራቾች አሉ፣ ሪል ስቴቶች አሉ፣ ሆቴሎች አሉ፣ ቱሪዝም ላይ ተሰማሩ አሉና በማስተዋወቂያ አሁን ከሚያገኘው ገቢ ሞር በደንብ ገቢ ቢያገኝ ለተጠቃሚውም ደግሞ አንድ ሰዓት ምናም ቆይቶ ከመጣ ቢያንስ በ20 ደቂቃና በ15 ደቂቃ ምክንያቱም ዋናው የህዝብን ማመላለስ ሳይሆን ዋናው ገቢው የማስተዋወቂያ ስለሆነ ማስተዋወቂያ በአለም ላይ በጣም ኢምፖርታንት ነገር ነው። የዓለምን ገበያ እየቀየረ ያለው ማስተዋወቂያ ነው። ዛሬ ዲጂታል ሆኗል በአጠቃላይ የዓለም ገበያ እና አዲስ ፓሪስ እንደ ማስተማሪያም ነች። ለዚህ ነው አዲስ ፓሪስ እዚህ ብቻ አይቆምም፣ እዚህ ብቻ አይታተምም። ኢትዮጵያም ታትሞ በተለያዩ ካፌዎች፣ ሆቴሎች፣ ሎጆች እና አንዳንድ አገልግሎት ሰጪ ተቋማት ውስጥ ለንባብም ለማስተማሪያም እንዲቀመጥ ጥረት እያደረኩኝ ነው።
ከፓሪስና እንደዚሁም ኢትዮጵያን ዲላማ ከማድረግ ባሻገር በተቀረው ዓለም በተለይም ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖርባቸው አውስትራሊያን ጨምሮ በተለያዩ ዓለም ማዕዘናት ውስጥ አዲስ ፓሪስ ለአንባቢዎች እጅ እንድትገባ ለማድረግ ምን የወጠናችሁት ነገር አለ? ከዚህ ወይም ከሌላው ዓለም ነዋሪ ኢትዮጵያውያን መጽሔታችሁን ለማንበብ የሚሹ ቢኖሩ በየወሩ ደንበኛ ለመሆን ምን ማድረግ አለባቸው? እንዴት ሊያገኙዋችሁ ይችላሉ?
አዎ ጥሩ ጥያቄ ነው። አዎ በሱ ስራ እየሰራ ነው። ዋናው የተለያየ ዓለም ያሉት ኢትዮጵያኖች ለምሳሌ አሁን አሜሪካ ውስጥ በጣም ብዙ ፍላጎት አለ። ሜሪላንድ፣ ቦስተን እና ሲያትል አካባቢ የማቃቸው ሰዎች መጽሔቱ የተለያዩ የኢትዮጵያን ትልልቅ ሱቆች አሉና በእነሱ አማካኝነት ለንባብ እንዲበቃ እንትን አድርገናል። ግን ምንድነው መላኪያ የሚባል ነገር አለ። እዚህ ታትሞ ሲሄድ በፖስታ ቤት ስለሆነ የሚላከውና ፖስታ ቤት ትንሽ ወደድ ያለ ነው። ሌላ አማራጭ እየፈለኩኝ ነው እኔ እንዲደርስ። ከዛ በተረፈ በህትመት ብቻ ሳይሆን አዲስ ፓሪስ በዲጂታልም እንዲሆን የራሴ ዌብሳይት ስለከፈትኩኝ የአዲስ ፓሪስን ብቻ እና በዛም ያገኛሉ ብዬ አስቤያለሁ። ከዛ በተረፈ አውስትራሊያ እንግዲህ እናንተ ጋር እንዲደርስ እንደውም ቀደም ብዬ አውስትራሊያ ነዋሪ ሆነች ጎረቤቴ ያው እህቴ ማለት ነች ከሷ ጋር አውርተን ነበረ። አንዳንድ ሱቆች አገናኛለሁ እና በእነሱ ቀድሞ እንደውም ከአዲስ ፓሪስ ራሱ 2 ካቴናንም በእንደዛ ለማስፋፋት እንትን አድርገን ነበረ እና አንዳንድ ዌብሳይቶች አንዳንድ እንትኖች እንትን እያልኩ ነው በአለም ላይ ተደራሽነት እንዲኖረው በየጊዜው አንባቢ ብቻ ሳይሆን አዲስ ፓሪስ ስፖንሰርም ሜምበርም እንዲሆኑ በቃ ይሄ አዲስ ፓሪስ የአንድ ሰው ብቻ አይደለም የሁሉም ሰው ነው የሁሉም ኢትዮጵያዊ ነው ሀገር የሁሉም እንደሆነ ሁሉ ይሄም እንደዛ ነው ምክንያቱም ለሀገር ትልቅ ስራ ይሰሩ ሰዎች ምናስተውቅ እንዳይተረስተው እንዳይቀሩ በዚህ ታትሞ የሚወጡበት ፔጅ ነው ታሪካችንን ትውፊታችንን ሁሉ ምናስተውቅበት ነው ከዛ በተረፈ ደግሞ በጣም ብዙ የቱሪዝም መዳረሻ ቦታዎች አሁን እንደውም በጣም ብዙ እየተሰሩ ይመስለኛል ስለዚህ እነሱም ሁሉ በማስተውቅ ይሄ ሁሉ ወደ ተለያዩ ቦታ አገሮች እንዲደርሱ ጥረት እያደረኩ ነው ደግሞ በቅርቡ ይሳካል ብዬ አስባለሁ
መልካም አቤል ፊታ የአዲስ ፓሪስ መጽሔት መስራችና ዋና አዘጋጅ ስለ ቃለ ምልልሱ እናመሰግናለን
እኔም በጣም አመሰግናለሁ
እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ ድረገጻችንን sps.com.au/amharic ይጎብኙ